ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች ያህል አብረናችሁ ጫፍ እንደርሳለን። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት አስቀድመን ወደ ወልዲያ ከተማ እናመራለን። የጥምቀት በዓልን ሲያከብሩ የነበሩ የከተማዋ ነዋሪዎችና የጸጥታ ኃይሎች ተጋጭተው መጥፋቱን ተከትሎ የአማራ ክልል ፕሬዝዳንት አቶ ገዱ እንዳርጋቸው ከህዝቡ ጋር ሲወያዩ ውለዋል። ህዝቡ መከላከያ ይውጣልን፣ ያጠፉ ተጠያቂ ይሁኑ የሚሉ ጥያቄዎችን አንስቷል።
የመከላከያ ኃይሉ እንዲወጣ ጠይቋል። በዚህ ላይ ውይይት እንደተደረገም ተናግረዋል። ከዛ በተረፈ ደግሞ ተጠያቂነትን ሊያሰብን በሚችል ሁኔታ ይህ ጉዳይ የግጭቱ መንስኤ ለህዝቡም እንደሚገለጽ፣ ተጠያቂዎችም ተጠያቂ እንደሚሆኑ
ዘገባችን መለስካቸው አመሃ የክልሉን ባለስልጣናት አነጋግሯል። የተቃዋሚ ፓርቲው የመላው ኢትዮጵያ አንድነት ድርጅት በዚህ ዙሪያ በትናንትና ዕለት ለዝግጅት ክፍላችን የሰጠውን መግለጫን ይዘናል።
በመፈክር ደረጃ ደግሞ ወታደራዊ ክልል ለያ ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይሄን ለምን ትላላችሁ? በመልሳ በዚህ የተነሳ መጠቡ ትናንትና እስከ ምሽቱ ሁለት ሰዓት ድረስ ከፍተኛ የሆነ ተኩስ ነበረ፣ ግድያም ነበረ።
የከተማዋ ነዋሪዎችስ ምን ይላሉ? ዝርዝር ዘገባዎችን አሰናድተናል። በሌላ በኩል በየመን የሚኖሩ ኢትዮጵያውያን በሀገሪቱ የሚካሄደው ጦርነትና የጤና ጥበቃ አገልግሎቶች የሚፈጥሩባቸውን ፈተናዎች ይዘናል።
ኦፕራሲዮን ተባለ፣ ኦፕራሲዮን አልተቻለም። ዶክተሮች የሉም ኦፕራሲዮን የሚያደርጉ በጦርነቱ ምክንያት። ልጁ እዛ ደክሞ ነበር፣ እዛ ያስቀሩት ወደ ሙቀት ክፍል አስገቡት። እኔ ወደ ቤት ነው የሄድኩት።
ከዚህ ሀገር ማውጣቱ ቀርቶ ጥበቃ ቢደረግበት ጥሩ ቦታ ላይ ስደተኛውን አስቀምጦ ማትረፍ እንኳን የሚቻል እያሰብ አይደለም ያለው እና ያ ስደተኛው ላይ ትልቅ ፍርሃትና ጭንቀት ይፈጥሯል።
የምሽቱ የጋቢና የስቱዲዮ እንግዳችን ደግሞ ናዝሬት ኃይለማርያም ናት። በዚህ በዋሽንግተን ዲሲ ነው የምትኖረው። የባህል ሙዚቃን እንግዲህ ከባህር ማዶ መስራት ያሉትን ፈተናዎች ትገልጽልናለች። እንኳን ደህና መጣሽ።
እንኳን ደህና ቆያችሁ።
እናመሰግናለን ስለመጣሽ።
እንግዲህ ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ ጋር አብራችሁ ከአድማስ ተሻገሩ። ዜና እናስቀድም።
ዩናይትድ ስቴትስ እስራኤል የሚገኘውን ኤምባሲዋን በመጪው የአውሮፓውያን ዘመን 2019 ዓ.ም መጨረሻ ላይ ወደ ኢየሩሳሌም እንደምታዞር ምክትል ፕሬዚዳንት ማይክ ፔንስ ዛሬ ተናገሩ። በመጪዎቹ ሳምንታት አሉ ምክትል ፕሬዚዳንቱ ፔንስ፣ ኤምባሲውን ከ2019 መጨረሻ በፊት በማዞር ረገድ ያለውን እቅድና ዝግጅት ይጀምራል ብለዋል። ኢየሩሳሌም ፕሬዚዳንት ትራምፕ እንደተናገሩት የእስራኤል ዋና ከተማ ነች ያሉት ምክትል ፕሬዚዳንቱ ውጭ ጉዳይ ሚኒስቴር እንደዚሁም ኤምባሲያችን ከቴል አቪቭ ወደ ኢየሩሳሌም የማዛወሩን ዝግጅት በቶሎ ያጠናቅቃል ብለዋል።
የጀርመን ወግ አጥባቂዎች ከሶሻል ዲሞክራቶች ጋር ዛሬ ሰኞ የጥምረት ውይይት ሊጀምሩ መሆናቸው ተሰማ። ይህ የሆነውም ማዕከላዊው ግራ ዘመን ፓርቲ ለወራት የዘለቀውን ፖለቲካዊ አጣብቂኝ ካበቃ በኋላ መሆኑም ታውቋል። ወግ አጥባቂው የቻንስለር አንጌላ መርክል አንድነት እና የማርቲን ሹልዝ ሶሻል ዲሞክራት በዚህ ሳምንት ውስጥ ኦፊሳላዊ ውይይት ይጀምራሉም ተብሏል።
የቱርክ ኃይሎች ሰሜናዊ ሶሪያ ውስጥ በዛሬው ቀን ጥቃት ማካሄዳቸው ተነገረ። ይህ የኩርድ ሚሊሻዎች ከአፍሪን አካባቢ ጨርሶ ለማስወጣት የተወሰደው እርምጃ በቶሎ እንደሚጠናቀቅ የሀገሪቱ ባለስልጣናት አስታውቀዋል።
የደቡብ ኮሪያ የክረምት ኦሎምፒክስ አስተናጋጆች ከፒዮንግያንግ በስተሰሜን የሚገኘውንና ከፍተኛ ወታደራዊ ቀጠና የሚገኝበትን ድንበር ከመላው ኮሪያ ሰላም አንጻር ወደ ቱሪስት መስህብነት ለመቀየር እየሰሩ መሆናቸው ተገለጸ። ሰሜን ኮሪያ በመጪው ኦሎምፒክስ ውድድር መሳተፏ በአካባቢው የነበረውን ውጥረት ይልቁንም የሰሜን ኮሪያን የኒኩለር ጦርነት መሳሪያ ፕሮግራም ወደ ማርገቡም ተመልክቷል።
በስተመጨረሻም የሮሂንጋ ሙስሊሞችን ከባንግላዴሽ ወደ ሚያንማር የመመለሱ ሂደት መዘግየቱ ተነገረ። ነገ ማክሰኞ ነበር የመመለሱ ፕሮግራም ይጀመራል የተባለው። አሁን ግን መቼ በውል እንደሚጀመር የተሰጠ መግለጫ የለም። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ቀዳሚ ዘገባችን ወደ ወልዲያ ከተማ የሚወስደን ይሆናል። የጥምቀት በዓልን ሲያከብሩ የነበሩ የከተማ ኗሪዎችና የጸጥታ ኃይሎች ተጋጭተው የሰው ሕይወት መጥፋቱን ተከትሎ የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ከህዝቡ ጋር ሲወያዩ ውለዋል። ህዝቡ መከላከያ ይውጣልን፣ ያጠፉ ደግሞ ተጠያቂ ይሁኑ የሚሉ ጥያቄዎችን አንስቶ ሲወያዩ ውለዋል። መለስካቸው አማሃ የክልሉን ባለስልጣናት አነጋግሯል። ወደ ስቱዲዮ ከመግባታችን ቀደም ብሎ አነጋግሬው ነበር።
የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸው በስፍራው ተገኝተው በተለያዩ መድረኮች ከህዝቡ ጋር እየተወያዩ እንደሆነ ተረድተናል። ህዝቡም የተለያዩ ጥያቄዎችን አቅርቧል። ከክልሉ መንግስት ቃል አቀባይ እንደተገለጸው ከሆነ ጸጥታውን ከአካባቢው ወይም ከክልሉ ፖሊስ ጋር በመሆን ከከተማ ፖሊስ ጋር በመሆን ሊመራ እንደሚፈልግ ህዝቡ ጥያቄ አቅርቧል። ከጸጥታ ኃይሎች ጋር ሆኖ ከክልሉ ጸጥታ ኃይሎች ጋር ሆኖ ጸጥታው እንደሚያስከብር ተናግረዋል። በሌላ በኩል ደግሞ እንደሰማነው ከሆነ ህዝቡ የመከላከያ ኃይሉ እንዲወጣ ጠይቋል። በዚህ ላይ ውይይት እንደተደረገም ተናግረዋል። ከዛ በተረፈ ደግሞ ተጠያቂነትን ሊያሰብን በሚችል ሁኔታ ይህ ጉዳይ የግጭቱ መንስኤ ለህዝቡ እንደሚገለጽ፣ ተጠያቂዎችም ተጠያቂ እንደሚሆኑ፣ ከዚህ በተረፈ ደግሞ የደረሰው ጉዳት በሙሉ ተጣርቶ ጉዳቱ እንደሚካስ፣ ንብረታቸው ይደማ የመሳሰሉት ካፋ እንደሚያገኙ፣ ግን ከዛ አስቀድሞ ከሁሉ አስቀድሞ ያለውን የአካባቢውን ሰላምና ጸጥታ ማረጋጋት ቅድሚያ እንደሚሰጠው ተናግረዋል። ህዝቡም ይህን ጥያቄ በአጽንኦት እየጠየቀ እንደሆነ፣ ከዚያም በተረፈ ከአጠቃላይ ከአማራ ክልል መንግስት ጋር ይህንን ወደፊትም በይበልጥ ሊወያይበት እንደሚፈልግ ተናግረዋል። ይሄ ነው እንግዲህ ዛሬ እየተከናወነ ያለው።
እንግዲህ የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁንን አነጋግረሃል። እንግዲህ ከላይ የገለጽካቸው እሳቸው ያስረዱበትን ሁኔታ ነው። የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ወደ ወልዲያ ከተማ ማምራታቸው፣ ከህዝቡ ጋር መወያየታቸው ሁኔታውን ለማረጋጋት ክልሉ የያዘውን ጥረት የሚያሳይ ቢሆንም መጀመሪያ በዓል የሚያከብሩ ሰዎች ላይ እንዴት ይህን ያህል ሰው ሊገደል ቻለ የሚለው ጥያቄ ብዙዎችን እያነጋገረ ነው። የክልሉ መንግስት ምን ይላል በዚህ?
በትክክል ነው እሳቸው እንዳስረዱኝ ከሆነ ይህን ነገር ያለ ጥርጥር የተነሳው ታቦት ሲያስገቡ በነበሩ ወጣቶችና በጸጥታ መዋቅሩ መካከል በተፈጠረ ግጭት ነው የሚሉት እና ይህ እየተባባሰ ሄዶ ሌላ መልክ እና አቅጣጫ ይዞ ትልቅ ጉዳት እንዳደረሰ ነው የሚናገሩት እሳቸው። የዚህ መንስኤ እና በትክክል ተለይቶ የሚታወቀው በምርመራና በሂደት ስለሆነ ለዚህ ጥያቄ የሚሆኑትም ተለይቶ በዚህ መሰረት ይቀርባሉ የሚሉት እሳቸው እንግዲህ እና ይሄ ነው ብለው በቀጥታ የተናገሩት ነገር የለም። አጥፊ ይሄ ነው ይሉ አልቻሉም። ለዚያ የሚያበቃን መረጃ የለንም ባይነት ስለሆነ ጊዜ ለእኔ እንደተሰማኝና እንደተረቆምኩት
እንግዲህ በዚህ ግጭት ምን ያህል ሰዎች እንደሞቱ የክልሉ መንግስት የገለጸልሃል? ምን ያህል ሰዎች ናቸው ጉዳት የደረሰባቸው? የቆሰሉትስ ምን ያህል ናቸው?
የቆሰሉትን በትክክል ማወቅ ባልችልም የአካል ጉዳት የደረሰባቸው ማለት ነው። ነገር ግን የተገደሉት 7 ሰዎች እንደሆኑ እሳቸው አረጋግጠውልኛል። ዛሬም ከሰዓት በኋላ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዜና 7 እንደሆኑ የተገደሉት ተነግሯል።
ገዳዮቹ ተኩስ የከፈቱት እነማን እንደሆኑስ በግልጽ ታውቋል ተነግሯል?
አልተነገረም። ግን ከሌላ ምንጮች እንደምንሰማው ከሆነ ይሄ ግድያውን የፈጸሙት እንግዲህ እገሌ እገሌ ነው ተብሎ ባይታወቅም ከጸጥታ አስከባሪ ኃይሎች እንደሆነ ይገራሉ።
እንግዲህ ሁኔታውን እየተከታተልክ ተጨማሪ ዘገባ እንደምታቀርብልን እንተማመናለን። በጣም ነው የማመሰግነው ዘጋቢያችን መለስካቸው አማሃ። በወልዲያ ከተማ የጥምቀት በዓል ሲከበር የሰዎች ሕይወት ያጠፋውን ግጭት አስመልክቶ ማብራሪያ ሰጥቶናል። አመሰግናለሁ መለስካቸው።
አመሰግናለሁ ይኖክ።
በተያያዘም የተቃዋሚው ፓርቲ የመላው ኢትዮጵያ አንድነት ድርጅት መኢአድን ተወካይ አቶ አዳነ ጥላሁንን በጉዳዩ ዙሪያ በትላንትናው ዕለት ሰለሞን አባተ አነጋግሯል።
በጥምቀት ዕለት ወልዲያ ላይ የተወሰነ ይሄ መፈክር ነገር ነበር ያው በዲስቶም የሚያጥናና ማለት ነው እና በዛ ከመጣ አያ ሶስት አፍራ አብረዋል ነው የተባለው። ትናንትና ግን ሚካኤል ቤተክርስቲያን ያለ እዛው እና እስከ 9 ሰዓት አካባቢ በጣም ሰላም ነበረ። 9 ሰዓት አካባቢ ላይ የሻምበል በላይነህ ዘፈን ነው አሉ ወጣቶች እየዘፈኑ የነበሩት። እንግዲህ የነገሩኝ ነው የምነግርህ። እዛ እንግዲህ በመፈክር ደረጃ ደግሞ ወታደር አልክልኝ ይለያል ዘንድሮ የወያኔ ኑሮ የሚል መፈክር ነበር። ይሄን ለምን ትላላችሁ? ብንነሳ በዚህ የተነሳ ነው ጠቡ። ትናንትና እስከ ምሽቱ ሁለት ሰዓት ድረስ ከፍተኛ የሆነ ተኩስ ነበረ፣ ግድያም ነበረ። ያው ትናንት 6 ልጆች የገለው ማደራቸው ነው እንትን ያለው። ዛሬም ጠዋት እንደገና ቀብር ስነ ስርዓት በሚፈጸምበት ወቅት እዚያም ላይ የሆነ ችግር ነበር። አሁን ዛሬ አቶ ገዱ አንደርጋቸው የአማራ ክልል ፕሬዚዳንት መጥቶ ለማረጋጋት ሞክሮ ነበረ። እንደውም እሱ ሰብስቦ ህዝቡ እና ወጣቶቹ ከእንደዚህ እያስገደላችሁ ነው የሚል ክስ አቅርበው እኔ መከላከያ በየት እንደመጣ ማላቅም ይህን ሁሉ መልስ እንደሰጠና ለማረጋጋት እንደሞከረ ሀራ ምትባል ቦታ የታሰሩ እንደነበሩ ያንን ህዝቡ ሁሉ እንዳስፈታቸው ወልዳያ የታሰሩትን ደግሞ እሱ በትናንት በመጀመሩ ያለው እንድጠቁ ብሎ አሁን እንዳስለንቀቀ ያም ሆነ ግን እንዳንዘረድና እንደውም አሁን ራሱ አንተ የተመደወልህ ከ10 ደቂቃ በፊት አዳጎ ደብረ ገሊላ ጎንደር የሚባሉ ቦታዎች ላይ ህዝብ ከፍተኛ የሆነ ችግር እንዳለ ነው ራሱን ስሜት ተነገራለሁ። በዚህም የተነሳ የደንቡ ህንፃዎችም አሉ የትግራይ ተወላጆች ናቸው። ቅዱስ ማርያም ሆቴል የሚላለ እሱ ሙሉ በሙሉ ወድሞ መቻሪ ሆቴል የሚላለ እሱ ተመቷል። አቶ ሞላ የሚባል ከንቲባለ የእሱ ቤቱም ተደብድቧል። አላ ሆቴል የሚባል አንድ የትግራይ ተወላጅ ስለው ተጋለ። እነዚህ እነሱ ሁሉ ተመተው እና ከፍተኛ የሆነ እንትን እንዳለ ነው እና እንደውም ግጠኝነቱን ገና አላጣራሁትም እንጂ በአራ መስመር ነዳጅ የጫኑ ሁለት መኪናዎች ሁሉ እንደተቃጠሉ እና እንትኑ እንደቀጠለ ነው። አሁንም ከትናንት ጀምሮ እስካሁን ድረስ እንዳልበረደ ነው። አሁን እንሽጥ አንድ ልጅ በጥይት መስፈሉን ነው የሰማሁት። እንግዲህ ከፍተኛ የሆነ ቁስለት ቆስሏል ነው የተባለው እና በጣም ከፍተኛ የሆነ ሞት እና ቁስለኝነት ነው እዛ አካባቢ ላይ ያለው።
አሁን የምደውልሎት ከምሽቱ ለ2:05 ጉዳይ ነው። እነዚህ ነገሮች ዛሬ ተፈጽመዋል የሚሉኝ ከግማሽ ሰዓት በፊት ሲሉኝ ወደ 1:30 አካባቢ ማለት ሆኖ ነው።
አዎ በጣም እርግጠኛ ሆኜ ነው የምነግርህ።
እነዛ ታስረዋል የተባሉ 20 ወጣቶች ወልዲያ ውስጥ ተለቀዋል ወይስ እዛው እስር ቤት ነው ያሉት?
አሁን አቶ ገዱ መጥቶ ህዝቡን ሰብስቧል እና እሱ ልቀቁ ብሎ አስለቅቋቸዋል ነው የተባለው። ማንኛውም አሁን ከትናንት ወዲያና በትናንት ኬዝ የታሰረ እንትን የለም። አሁን እንደተባሉ አስለቅቋቸዋል እሱ እና እንደውም እሱ ህዝቡን ሁሉ ይቅርታ እንደጠየቀ እንደውም በቃ እያለቀሰ ሁሉ እንትን እንዳደረገ ነው የሰማሁት። እሱ የማረጋጋት ስራ ከሰራ በኋላ ነው አሁን ከምሽቱ ላይ ነው በሶስት ግሩፕ ያልኩ አዳጎ፣ ደብረ ገሊላ እና ጎንደር በር አካባቢ ላይ እንደገና ወጣቱ እንትን ብሎ የወጣው እና እንግዲህ መጀን ተነገረም ይቀጥላል ነው የሚባለው። እንግዲህ ያህል እንደሚቀጥል አላውቅም።
በሌሎች አካባቢዎች ሰላም ነው? ጥምቀት በሰላም ተጠናቀቀ? ባህር ዳር ራሱ ሰላም ነው?
እንግዲህ እዛም አካባቢ ላይ የሆኑ ችግሮች አሉ ነው የሚባለው። ምን ያህል እርግጠኛ እንደሆነ እንግዲህ አሁን እኛ ብዙ ጊዜ ለእናንተ የምንዘግበው ክሮስ ቼክ አድርገን ነው። አቶ ሰለሞን ተአባቢነት የግድ መኖር ስላለበት ኢንፎርሜሽኑ አለኝ እዛም አካባቢ ላይ የሆኑ ትምህርት እንደውም አሁን በጣም ተፈርቶ የነበረው ዛሬ ቴዲ አፍሮ እዛ ኮንሰርት አለው አሉ ባህር ዳር ያዘም አካባቢ ላይ እና በዛ ዙሪያ ላይ አሁን ይሄ ነው ብዬ የምነግርህ ነገር አይኖረኝ። ምክንያቱም ክሮስ ቼክ አላደረኩት።
የከተማ ነዋሪዎችስ ምን ይላሉ? በዛሬው ዕለት የወልዲያ ነዋሪዎች የሚከተለውን አስተያየት ሰጥተዋል።
የወልዲያ ነዋሪዎች የሰጡትን አስተያየት ከምሽቱ 3 ሰዓት ላይ በምናደርገው ዝግጅታችን የሚቀርብ ይሆናል። ዝግጅቱ እየተሰናዳ ስለሆነ አልደረሰልንም። ወደ የመን ይሆናል የምንሻገረው።
ወደ የመን እንሻገራለን።
እንግዲህ የመን ውስጥ የጤና ጥበቃ አውታሮች መንኮታኮታቸውና የንጹህ ውሃ ችግር በተነሳ ህጻናት እጅግ አሳሳቢ በሆነ ቁጥር እየሞቱ ነው ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል።
የዩኒሴፍ ባወጣው አዲስ ሪፖርትን አስመልክታ ሊሳ ስላይን ከጄኔቫ ያጠናቀረችውንና የመን ሰና ያሉ ኢትዮጵያውያን እናቶችን ቆንጅት ታየ አነጋግራለች።
ይሻል ያለ ነው። ምክንያቱም ሰና ውስጥ ጦርነቱ የለም። አሁን ከሰና ውጭ ነው ያለው። ገና ሰና ወደ ሰና መግባት ነው እና የአየር ድብደባ ትንሽ ቀንሷል። ግን ለስደተኛ ህይወት ላይ ካየ ነው አሁን በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ስራ የለም የሚሰራው።
እርስ በርስ ጦርነቱ ከተጀመረበት ጊዜ ወዲህ የመን ውስጥ ከ3 ሚሊዮን በላይ ህጻናት ተወልደዋል። ዩኒሴፍ ወደ ጦርነት ዓለም የመጡት ህጻናት በሚል ርዕስ ነው አዲሱን ሪፖርቱን ያወጣው። ህጻናቱ የመጡበትን ብጥብጥ፣ ተስፋ አስቆራጭ መፈናቀል፣ ስደት፣ በሽታና ድህነት እንዲሁም ረሃብ የሰፈነበት የመከራ ዓለም ያሳየበት ሪፖርት ነው። የተበጠበጠችው ሀገር ላይ በየቀኑ ከሚወለዱት 3000 ህጻናት ውስጥ የሚበዙት የሚወለዱትና የተወለዱት ከጤና ተቋም ውጪ የሰለጠነ አዋላጅ በሌለበት እንደሆነ ይጠቁማል ዩኒሴፍ። 40% ወራቸው ሳይሞላ የተወለዱ፣ 30% ክብደታቸው ከመጠን በላይ ያነሰ እንደሆነም ገልጿል። ከሁሉም የሚብሰው ግን ይላል የዩኒሴፉ ሪፖርት ከሚወለዱት ህጻናት ውስጥ 25% በተወለዱ በአንድ ወር ጊዜ ውስጥ በህመምና በመሰረታዊ አቅርቦት እጦት ምክንያት መሞታቸው ነው። ዩኒሴፍ በዚህ ሪፖርት ከ11 ሚሊዮን በላይ ህጻናት፣ ይህም ሁሉም የየመን ህጻናት ማለት ነው፣ በህይወት ለመቆየት ሰብአዊ እርዳታ እንደሚያስፈልጋቸው አጥብቆ አሳስቧል። ህይወታቸው ቢቆይም እንኳን የዚህን ጭካኔ የተመላበት ጦርነት አካላዊና ስነ ልቡናዊ ጠባሳ እድሜ ልካቸውን አብሯቸው የሚዘልቅ ነው ብሏል። የመን ሰንአ ከተማ የምትኖር ስደተኛ የቀድሞ የሀገሪቱ ፕሬዝዳንት አሊ አብደላ ሳልህ የተገደሉበት ዕለት በውጊያው መሃል ምጧ መጥቶ በመከራ የተገላገለች አንዲት ኢትዮጵያዊት ወጣት አግኝቻለሁ። ዩኒሴፍ በሪፖርቱ ያወሳውን ዘግናኝ ሁናቴ ከሷ አንደበት እንስማው።
ምን እባላለሁ? ህፃን ልጅ አለኝ። ተወለድኩ አንዶሬ።
ሰንአ ነው የወለድሽው? ሴት ናት ወንድ?
አዎ ሰንአ ወንድ ነው። እኔ በጣም በአስቸጋሪ ሁኔታ ነው የተገላገልኩት። ዶክተሮች የሉም፣ መውለድ አልችልም፣ መውለድ አልችልም ተብዬ ኦፕራሲዮን ተባለ። ኦፕራሲዮን አልተቻለም፣ ዶክተሮች የሉም ኦፕራሲዮን የሚያደርጉ በጦርነቱ ምክንያት። ልጁ እዛ ደክሞ ነበር እዛ ያስቀሩት። ይሞት ሂዳን አላልኩም፣ ሞት ያላሉ ከሲያወጡት ሞት ያላለችም ኤክስፐርት ሆና ያለችም ያላስ ወደ ሙቀት ክፍል አስገቡት። እኔ ወደ ቤት ነው የሄድኩት።
ከዛ
በቃ ፈልጉኝ በወታደሮች መኪና ያሳለፉኝ እያዩ እንዳትመቱ እየተባለ መብራት እንዳታበሩ እየተባለ ካለሁበት አካባቢ በጣም ሩቅ ነው ሆስፒታሉ። ብቻ እግዚአብሔር ይመስገን፣ እግዚአብሔር ያልቆረጣት ነፍስ እስካሁን አለ። እሱ አሁንም ህመም ላይ ነው፣ ታሟል። ኦክሲጅን እጥረት አለበት፣ አተነፋፈስ ችግር አለበት እና እግሩ ላይ ችግር አለበት። እግሩ አይደረጋም። ከዛ ወላ ህክምና ማግኘት አልቻልኩም። ህክምና በቂ ህክምና አልተደረገለትም። ተወሱ ሰጃሉ በደንብ አልዳነም። ወሰድኩት
አሁን ተማ
አሁን እንግዲህ የኖር ሂዳል አላውቅም ከአሁን በኋላ እኔም ከጥቅም ውጭ ነው የሆንኩት። እግሬ መሄድ አይችልም። አሁንም
መሄድ አትችይም?
አዎ አልችልም። ተሮሽ ጥለው ሸሹ። በጣም ይመታ ነበር፣ ጦርነት ነበረ፣ በጣም ብዙ ህዝብ ነበረ። ግማሹ እግሩ የሚቆረጥ በዛ ውስጥ በቃ እንዴት እንደምንሆን ዶክተር የሚባል ነገር የለም። እግዚአብሔር ከጦርነቱ ሲያተርፈን ከዚህ ነገሮች ደግሞ የሚረዳን ሰው የለም።
ልጅሽን አባቢ ጠብቅሻለሁ።
በጣም ያለቅሳል። ቁጠቱ ምን ያላቅም። በጣም ይጮሃል። ለሊትም ቀንም ያለረፍት መውጣት አይቻል። ምንም ነገር መንቀሳቀስ አትችልም።
እንዴት ሆነ?
በጣም ረጅም አንድ ሆስፒታል ነው የተገኘው። ተፈልጎ ውሃ፣ ምግብ እንኳን ብታገኝ የምታበስይበት ጋዝ እንኳን የለም። ተጨማሪ ምግብ የምታቀርቢበትም የምትገዥበትም ነገር የለኝም።
የልጅሽ አባት አለ አብሮሽ?
አለ፣ ግን በአሁኑ ሰዓት የለም። ስራ ፍለጋ ብሎ ይወጣል፣ ተንከራቶ ይመለሳል። ምንም አይነት ስራ የለም።
ጡት ይወጣልሻል?
ጡት ይወጣል። የምመገበው ነገር ምንም ነገር ምንም ልልሽ አልችልም። መጀመሪያ ስለማቸው ትያጣል ብለው ሰዎች በስተው ሰጡኝ። እሷን እና ውሃ ጠጣለሁ።
ምንድን ነው እሱ የሰጡት?
ሰሊጥ ታውቂያለሽ? ሰሊጥ የሚባል በሀገራችን?
አዎ አውቃለሁ።
እሱ ጋቢ ምግብ ስለማላገኝ እሱን እና ውሃ ጠጭ ይልኛል። እሱን እንትን እላለሁ። ያው ልጁ የሚጮኸው ይመስለኛል። በብዛት ጡት አያጠግበውም። ቀን ቢያጠግበው ለሌሊት ይጠፋበታል። ይህንም ረዳለው ይላል። የሚረዳን ነገር ምንም ነገር የለም። መስቀል አንድ ቀን እርዳታ አግኝቼ አላውቅም።
አሁን
አንድ ቀን ምንም የሚረዱት ነገር የለም። በዚህ ሰዓት እንኳን
መንቀሳቀስ አልችልም። እግሬ አያንቀሳቀስም ብለሻልና ወደ ሐኪም ጋር መሄድ
አልቻልኩም። ሕክምና ማግኘት አልቻልኩም። ስማችን ግን ተላልፏል። በቃ መስቀልም በዩኤንም በሁሉም አስተላልፈዋል።
ሌሎች እናቶች አሉ እንዳንቺ እንደዚህ ልጆቻቸውን ይዘው በአካባቢ
አሉ።
አሁን ይሄንን የሚሰማ አድማጭ ምንድነው መልእክት የምታስተላልፊው?
እኔ ቢችሉ እዚህ ላለው ስደተኛ ሀገራችን እንወዳለን፣ ኢትዮጵያን እንወዳለን፣ ህዝባችን እንወዳለን የሚለው ህዝብ ሁሉ እዚህ ለሚራበው በረሀብ ለሚሞተው ህዝብ ቢደርስለት። ቢያንስ ፈጣሪ ከጦርነት ሲያተርፈን በረሀብ ችግር ደግሞ ከምንሞተው ቢደርስልን ነው ምንለው። በዩኤንም በቀይ መስቀልም በእርዳታ ድርጅቶች በሙሉ ምንም አይነት እርዳታ የለም። በአጠቃላይ ከመኖር እኔ ወደ አለመኖር እየሄድን ነው።
ወደ መካከለኛው ምስራቅና ወደ አውሮፓ ለሚጓዙ አፍሪካውያን ስደተኞች እንደ መሻገሪያ ስታገለግል የቆየች ሀገር ናት የመን። ከቅርብ ወራቶች ወዲህ ግን በሀገሪቱ በተባባሰው ጦርነትና የኮሌራ ወረርሽኝ በሽታ ምክንያት የበርካታ ስደተኞች ህይወት አልፏል። ቁጥራቸው አነስተኛ የማይባል ኢትዮጵያውያንና ኤርትራውያን በየመን በስደት በአነስተኛ ስራዎች ላይ ተሰማርተው እንደሚገኙም በየመን የሚኖሩ ኢትዮጵያውያን ለቪኦኤ ገልጸዋል።
ከዚህ ሀገር ማውጣቱ ቀርቶ በቃ ቢደረግበት ጥሩ ቦታ ላይ ስደተኛውን አስቀምጦ ማስረፍ እንኳን የሚቻል እያሰብ አይደለም ያለውና ያ ስደተኛው ላይ ትልቅ ፍርሃትና ጭንቀት ፈጥሯል።
በየመን ከ11 ዓመታት በላይ የኖረ ጋዜጠኛ ግሩም ተክለ ሃይማኖት ነው። በየመን ስለሚኖሩት ኢትዮጵያዊ ስደተኞች ሁኔታ ይነግረናል። በነገው ዕለት ይህንን ቃለ መጠይቅ ይዘን እንመለሳለን።
ናማ የምሽቱ የጋቢና የስቱዲዮ እንግዳችን ናዝሬት ኃይለ ማርያም ያዘመችው ነው። እንኳን ደህና መጣሽ ወደ ስቱዲዮአችን።
እንኳን ደህና ቆያችሁ።
እንኳን ደህና መጣሽ።
አዎ እንግዲህ የሙዚቃ ስራዎችሽን እዚሁ በዋሽንግተን ዲሲ አካባቢ የኖርሽ ነው የምትሰሪያቸው። በቅርቡ ይሄንን ሙዚቃ ባስመረቅሽበት ጊዜ በጣም በርካታ በከተማው የሚኖሩ ሰዎችን ጋብዘሽ ነበር። ያለ ሽሻ ነው ያልሽው፣ ሽሻ የሌለበት የሙዚቃ ምርቃት። ለምንድን ነው እንደዚህ ያልሽው? በቅድሚያ
ኦኬ፣ በመጀመሪያ ደረጃ እንግዳችሁ ስላደረጋችሁ በጣም አመሰግናለሁ። በመቀጠል ያው ይሄን ፕሮግራም ያደረኩት ሁሉም ሰው በብዛት ያው ትልልቅ ሰዎች ነበሩ ቦታው ላይ ልጋብዛቸው ያሰብኩት። እነዛ ትልልቅ ሰዎች ደግሞ እዛ ቦታ ላይ ላይገኙ ይችላሉና ወጣቱ ግን ያው ይመጣል እና ለሁለቱም ግሩፕ የሚመች ቦታ በመምረጥ ነው ያን ቦታ ያዘጋጀሁትና ያን ዝግጅት እንዲሆን ያደረኩት።
ጥሩ ነው ማለት በተለይ በዚህ በዋሽንግተን ዲሲ እና አካባቢዋ ብዙ የምሽት ቤቶች በተለይ ሺሻ አይደል? ሄኖ ካልተሳሳት ጉዳይ ይጃላቀ ሺሻ ያዋነኛ ገበያቸውም የሆነ ነው ይባላልና እሱንም ለማስተማር ፈልገሽ ነው ወይስ እንደው ያለ ሺሻ ሙዚቃን እና ሺሻ ለመለየት አስበሽ ነው?
መገናኘቱ ራሱ ግን አይገርም።
ታዝናለን።
በቅርብ ጊዜ ነው ነገር ይሄ በጣም እየሰፋ የመጣው።
ያ እኔን ኮሪያት ሰብኩት ያው ሰው እንደዛ አይነት ቦታ ከዛ ቦታ ላይ ውጪ መምጣት ይችላል። እዛም ቦታ ላይ ብዙ ሰዎች ይገኛሉ። ግን ለኔ ለሁለቱም ግሩፕ እንዲመች በማሰብ ነው ማለት አብዛኛው የሚመጣው ሰው ከሽሻ ማያጨስ ትልቅ ሰዎች ነበሩ። ግን እነዚህ የዚህኛውም ግሩፕ ወጣቱም በጣራው እዛ ቦታ ላይ ስለማይቀር ሁለቱን በማካተት እንደዛ አይነት ቦታ ላይ ማሳየት እንደሚቻል ለማሳየት
ለማስተማር ነው።
ለማሳየት ያው
ለማሳየት
ማለት ወደ ማስተማር ያው ሁለቱም እኩል በማየት ነው። ገብቶሻል? እነዚህንም እነዛንም ማጣት ስለማልፈልግ ለሁለቱም እንዲመች አድርጌ ነው ያንን ዝግጅት ያዘጋጀው።
አይ ደስ ይላል በጣም። እንግዲህ ቀደም ስናወራ ከስቱዲዮ ውጪ ከሙዚቃ ሙያ ትንሽ አረፍ ብለሽ እንደነበር አሁን ደግሞ ተመልሰሽ መምጣት እንደምታስቢ ነግረሽኝ ነበር።
አዎ ከሙዚቃው ወጣ ገባ ያልኩኝ ነው። አሁን ግን ሙሉ በሙሉ ዝግጅቴን እያጠናቀቅኩ ነው። እየሰራሁ ነው ያለው ታቁሜ ነበር። አሁን ያለው ነገር ሰውም የሚሰጠኝ አስተያየት ከሰዎች ብዙ የሚቀበላቸው ነገሮች አሉና መስራት አቅሙ እንዳለኝ አውቃለሁ። ያን ነገሮች አስተካክዬ ጥሩ ነገር ይዤ ከዚህ በኋላ ከህዝቡ ጋር በደንብ የምቀላቀልበት መንገድ እያመቻቸን ያለውት።
ከሀገሮች ቀላል ነው ግን ሙዚቃ መስራት ፈተናዎች ምንድናቸው?
ከሀገሮች መስራት በጣም ከባድ ነው። የምትፈልጋቸው ነገሮች ሁሉ አታገኝም። በብዛት ማለት ሰዓት አለ። እኔ በምፈልግበት ሰዓት ቪዲዮ ካሜራ ማለት ላይኖር ይችላል። እኔ በምፈልግበት ሰዓት ተወዛዋዥ ላይኖር ይችላል። እኔ በምፈልግበት ሰዓት በቃ ሰዓቱ ብዙ ጊዜ አያመቻችም። ሁሉም ያው በስራ የተወጠረ ሰው ስለሆነ ያለውና ያን ነገር ለማግኘትና የምፈልገውን ነገር በጊዜው ለማቅረብ ያ ነገሮች በጣም ትልቅ ጉዳት አለው።
የባህል ሙዚቃስ የሚሰሩ በተለይ የሙዚቃ መሳሪያዎችን የሚጫወቱ የሚያቀናብሩ እዚህ ነው ያሉት ወይስ እንዴት ነው የምትሰሩት?
ያ እዚህ አቀናባሪዎች አሉ። ያው ሄኖክ ነጋሽ አለ፣ ሌሎችም አቀናባሪዎች አሉ። እና ከእንደገና ደግሞ የባህል ግሩፕ አሁን እዚህ ስመጣ የባህል ከባህል ግሩፕ ጋር ነው አብሬ የመጣሁት አለ የባህል ግሩፕና እኔ በምፈልግበት ሰዓት እነዛን ሰዎች ያው እንዲተባበሩኝ እዚህ ቦታ ላይ ትገባልኝ ያሉ ሰው ኦኬ ይሉሃል ይፈጽሙልሃል። ግን ያው የግዴታ የሰዓቱ ጉዳይ ብዙ ላይ መቻች ይችላልና ካንተ በላይ የነሱ ነው መጠበቅ ያለበት። ያ ነገር ደግሞ ስራዎችን በጊዜ ላለማውጣት ይጓተታልና ያ ነገር ትንሽ ጉዳት አለው።
ፈተና ነው ናማን ያመጣሽው?
ናማን ለመስራት በጣም ብዙ ፈተና ነበር። ያው ሁሉ ፈተና አልፌ በእግዚአብሔር ፍቃድ እዚህ ደርሻለሁ።
ማን ነው የሚመጣው?
የሚመጣው እንግዲህ ያው
ነው ካባለ
መንገድ ላይ ነው እየተደረገው ነው።
እሺ፣ ፌስቡክ አት ያማሪክ ላይ በቀጥታ እንደዚሁም ሰሞኑን የምናቀርባት ይሆናል። በጣም ነው የምናመሰግነው። ቀጣዩ ውይይታችንን ፌስቡክ አት ያማሪክ ላይ ታገኛላችሁ። ናማን እንጋብዛቸዋ
በሚገባ
ናማ የምሽቱ የጋቢና እንግዳችንን ናዝሬት ኃይለማርያምን እናመሰግናለን። አሁን ከወልዲያ ከተማ የሰዎችን ድምጽ አግኝተናል። ሰሞኑን በተለይ የጥምቀት በዓልን ተንተርሶ የተፈጸሙ ግድያዎች ነበሩ። ከከተማዋ ነዋሪዎች እስኪ ጥቂት እንስማ።
ነገሩ የተጀመረው ታቦት የወጣበት ቀን አለ አይደለ?
ከሐሙስ ጀምሮ ነው እንግዲህ ታቦት ውጪ ያለው።
ሐሙስ ታቦት ወጣ፣ ሁሉም ታቦት ወጣ። አርብ ከሚካኤል በስተቀር ሌላው ታቦት ገባ እና ታቦት የወጣበት ቀን ምሽት ላይ ፌደራሎች ናቸው ልዩ ኃይሎች ናቸው ተብሎ በህዝቡ ታቦት ማደሪያ አስቀምጠው በሚመለስበት ሰዓት በዛ ሰዓት ነው እንግዲህ በጣም ብዙ ህዝብ ህጻናት ሳይቀር አዛውንቶች፣ ሽማግሌዎች፣ እናቶች፣ አባቶች ምናምን ሁሉ ሳይቀሩ በዛ ሰዓት በጣም ተደበደቡ። ብዙ ሰው ቆሰለ። ዛት እንደገና ደግሞ በማግስቱ የሚካኤል ቀን ማለት ነው ህዝቡ ያው በስነ ስርዓት እንደተለመደው እየጨፈረ ታቦቱን አስገባ እና ታቦቱ ላይ ሁሉ አስለቃሽ ጭስ ተኮሱበት። እንዲሁም ከሚካኤል ጋር አብሮ የሚገባ አንድ ጥላት ነበረ። እሱ ጥላት ሁሉ ወደቀ። ቄሱ ታቦት የተሸከሙ ተዝለፍልበው ወደቁ። ታቦቱም ወደቀ። ሌላ ቄስ መጥቶ ነው እንግዲህ ያንን ታቦት አንስቶ ያስገባው ሁሉ እና ያ እንደዛ ሆነ። መጨረሻ ላይ ታቦቱን ገባ። ታቦቱን አስገብቶ ህዝቡ ወደ ቤቱ በሚመለስበት ሰዓት እንዳለ የመከላከያ ኃይል ፈሶ ነበረ። ዝም ብለው መንገድ ላይ ወደ ቤት የሚመለሰውን ህዝብ በጥይት ጨፍጨፍ ጀመሩ።
ቅዳሜ ማለት ነው፣ ከትናንት በስቲያ ነው የሚሉኝ።
ቅዳሜ? አዎ ቅዳሜ።
እሺ።
እና የአስራ አንድ አመት ልጅ የአስራ አራት አመት ልጅ አሮጊት ሴትዮ ምንም የማያውቁ ምንም ያላደረጉ ንጹሐን ዜጎች ናቸው። ገብረ መስቀል ጌታቸው ነጋሻው ብረታ ብረት ሰራተኞች ናቸው። በጣም የሚገርም ነገር እነሱ ሁሉ በቃ ንጹሐን ዜጎች ናቸው። ምንም ያላደረጉ እነሱ ሁሉ የተገደሉ ደማቸው ፈሰሰ። ለአንድ ተፈሪ የሚባል ወንድማችን እሱ በከባድ ሁኔታ ቆስሎ ሆስፒታል ነው ያለው። ስቲል ነው ቅዳሜ በእንደዚህ ሁኔታ አለፈ። ከዚያ እንደገና ትላንትና እሁድ ማለት ነው በቃ ህዝቡ አመት አነሳ። በቃ እንዴት የተገደሉ ዜጎች የተገደሉ ወንድሞቻችን ደማቸው ዝም ብሎ ፈሶ መቅረት የለበትም ተባለ እና ህዝቡም በራሱ ተነሳሽ ነው በቃ የተነሳሳው። ትላንትናም ሲረበሽ ዋለ። በጣም ብዙ ጥይት ሲተኮስ ዋለ። ከተማዋ ለለ ጭስ በጭስ ምናምን የዋለችው ከተማው ሲጨስ ነው የዋለ።
ትናንትና የደረሰ ጉዳት አለ?
ትላንትና በጣም ከባድ ጉዳት የደረሰው በንብረት ላይ ነው።
የምሽቱ ዝግጅት በዚሁ ተጠናቋል። ተጨማሪ ዝግጅቶች ፌስቡክ አት ቪኦኤ አማርኛ ላይ ጠብቁን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔ መስታወት አራጋም ነበር።
እንደምንሽ
ኩን ራዲዮ